የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምን አመሻችሁ የጋቢና ቪኦኤ አድማጮች፣ ኤደን ገረመው ነኝ። ለዛሬ ከአሜሪካ ድምጽ ዋሽንግተን ዲሲ ከሚገኘው ስቱዲዮ ከሳምንቱ ዝግጅቶቻችን የመረጥናቸውን ይዤ አብሬያችሁ አመሻለሁ። ሳምንት ውስጥ ከሰማችሁትና ከመረጥንላችሁ ቀዳሚው የማንዴላ ዋሽንግተን ስም የተሰየመው የግንኙነት መርሃ ግብር በእንግሊዝኛው አጠራር ማንዴላ ዋሽንግተን ፌሎሺፕ ነው። በተለያዩ ዘርፎች የተሰማሩና የተመረጡ አፍሪካዊ ወጣቶች ለስድስት ሳምንታት የቀለም ትምህርት የሚያገኙበት፣ የአመራር ስልጠና የሚወስዱበት፣ ትስስራቸውን የሚያጠናክሩበት መርሃ ግብር ነው። በዚህ መርሃ ግብር ላይ እድሜያቸው ከ25 እስከ 35 የሆነ ኢትዮጵያን ጨምሮ ከ48 የአፍሪካ ሀገራት የመጡ ወጣቶች የተሳተፉ ነው። ከዘንድሮ የኢትዮጵያ ተሳታፊዎች መካከል የተወሰኑ ስለ ቆይታቸው ለጋቢና ቪኦኤ አድማጮች እንዲያጋሩ ጠይቀናቸዋል። በመቀጠል ይሰማል።
የማንዴላ ዋሽንግተን ጉድኝት መርሃ ግብር የዛሬ 5 ዓመት የተጀመረው በእንግሊዝኛው ምህጻር ያሊ እየተባለ የሚጠራው የወጣት አፍሪካውያን መሪዎች ተነሳሽነት መርሃ ግብር ዋነኛ ዘርፍ ነው። መርሃ ግብሩ ወጣቶች የቀለም ትምህርት፣ የአመራር ብቃት ስልጠናዎችና የእርስ በርስ ትስስር ዕድሎችን እንዲያገኙ በማገዝ ለቁም ነገር እንዲበቁ ለመርዳት የታሰበ ነው። በያዝነው ዓመት መርሃ ግብሩ ከሰሃራ በስተደቡብ ካሉ ሀገሮች የተጋበዙ 700 ወጣቶች በዩናይትድ ስቴትስ ከፍተኛ የትምህርትና የምርምር ተቋማት ውስጥ ተገኝተው ክህሎቶቻቸው እንዲያዳብሩ ረድቷል። ኢትዮጵያ ውስጥ ያደረጉት ለህብረተሰብ የሚበጅ ሥራ ታይቶ የማንዴላ ዋሽንግተን ጉድኝት መርሃ ግብርን እንዲካፈሉ የተመረጡ ወጣቶች ይገኙበታል። ከነዚህ መካከል ዶክተር ቃልኪዳን አሰበ አንዷ ናት።
በኢትዮጵያ ጠቅላላ ሐኪም ሆኜ ነው የምሰራው። ከዛ በፊት በባለፈው 1 ዓመት ውስጥ የፕሮግራም አዘጋጅና አቅራቢ ሆኜ በጤና ላይ አተኩሮ በሚሰራ አፍሪ ሄልስ በሚባል ቴሌቪዥን ላይ ይሰራለሁኝ። በሱም በቴሌቪዥን ጣቢያችን እንደዚህ አሁን በኢትዮጵያ ውስጥ እያደጉ የመጡ አሉ፣ ተላላፊ ያልሆኑ ተላላፊ የሆኑ በሽታዎች፣ እንደዚህ አይነት እውቀቶችን ለማህበረሰብ በማስተላለፍ ሰው ቅድመ ጥንቃቄን እንዴት ማድረግ ይችላል የሚለውን ነገር እያስተማር ነው የምንገኘው ማለት ነው። የተለያዩ ፕሮግራሞች ውስጡ ያቀፈ ነው። አሁን እኔ የምሰራው እዛ ነው።
እንደዚህ ያለው መድረክ ምን አይነት እድሎችን ፈጠረልሽ? ምን አይነት ግንኙነት እንድትፈጥሪ እያገዘች ነው?
አሁን እዚህ በአጠቃላይ የቆየ ነው ለ6 ሳምንት ያህል ነው። እኛ የምንማርበት ትምህርት ላይ የህብረተሰብ አመራር ወይም ሊደርሽፕ ኢን ፓብሊክ ማኔጅመንት የሚባል ነው። ከመጣንበት ጊዜ ጀምሮ ከመጀመሪያው ሳምንት እስከ 6ኛው ሳምንት ድረስ እያንዳንዱ በየሳምንቱ የተለያየ እውቀት አስጨባጭ ነገር ይነግሩናል እና ወጣቶች እንዴት ነው በአመራር ላይ ምን አይነት ለውጥን ማምጣት ይችላሉ፣ እየሰሩ ባሉት ስራ ውስጥ ማንኛውንም አይነት ስራ ሊሆን ይችላል። የሕክምና ባለሙያ ልትሆን ትችላለ፣ ነጋዴ ልትሆን ትችላለ፣ ጋዜጠኛ፣ ብዙ አይነት ሰዎችም ይመጡ አሉ። እነዚህ ወጣቶች ባላቸው ሙያ የአመራር ስልታቸውን አሻሽለው እንዴት የተሻለ ሀገር ሊፈጥሩ ይችላሉ ነው የሚለው። እኛም ከኢትዮጵያ የመጣ ነው እንደዛው በሀገራችን ላይ አመራርና ህብረተሰብ ጋር እንዴት ነው ልትሰራ የምችለው፣ አንተን ደግሞ እንደ ሰውም ፕሮፌሽናሊም ፐርሰናሊም እንዴት የተሻለ ሰው ልትሆን ትችላለህ የሚለውን እጅግ በጣም ብዙ አስተማሪ የሆነ ነገሮች አሳይተውናል።
በሞያሌ ከተማ በሐኪምነት የሚያገለግለው ዶክተር አየኖ ጋዬ የወጣት አፍሪካዊ መሪዎች የተነሳሽነት መርሃ ግብርን እንዲካፈሉ ከኢትዮጵያ ከተመረጡት መካከል ሌላኛው ነው።
በሚሰራባቸው ኤሪያዎች ላይ እዚህ እየተሰሩ ያሉ ስራዎች በጣም አነሳስተውኛል። ኤችአይቪ ላይ እዚህ ሀገር ያለው ኬር፣ ሜዲኬሽኑ፣ ሲስተሙ እና ኤችአይቪን ጭራሽ ለመፈወስ የሚደረጉ ጥረቶች እነሱ ነገሮች በጣም ኢንስፓይር አድርገውኛል። ከዛ በተጨማሪ የትምህርቱ የሊደርሺፕ ኮርስ ነው፣ ሲቪክ ኢንጌጅመንት ላይ ነው ትሬኒንጉን እየወሰድክ ያለሁት እና እሱ ነገር ቀለል አድርገን ብዙ ጊዜ የምናያቸውን የሊደርሺፕ ኳሊቲዎች በደንብ አድርጌ እንዲመለከታቸው ረድቶኛል።
የኪነ ህንፃ ባለሙያዋ ህዋን ጎይቶም የኢትዮጵያ ቅርሶች ተጠብቀው ለዘመናት እንዲሻገሩ ከሚተጋ ተቋም ጋር ስትሰራ ሰንብታለች።
ሄሪቴጅ ዋች አሶሲሽን የሚባል የእርዳታ ድርጅት ውስጥ ኤግዚኪቲቭ ኮሚቴ ነኝ እና የቅጽ እንክብካቤ ላይ የሚሰራ ድርጅት ነው እና ይሄ ድርጅት ምንድን ነው ያሉትን ኢንፎርሜሽንም ሆነ ቅርስ እንዲጠበቅ ፋሲሊቴት ማድረግ ነው ስራችን እና የመጀመሪያ ፕሮጀክታችን በኢትዮጵያ ውስጥ ያለ ቼክ ኤምባሲ ፈንድ ያደረገው የአዲስ አበባ ውስጥ ያሉ ቅርስ ቤቶችን GPS ኮርዲኔታቸውንና ሂስቶሪ የታሪካዊ ኢንፎርሜሽን መሰብሰብ ነው።
ላለፉት 6 ሳምንታት በዩናይትድ ስቴትስ በነበራት ቆይታ ካስቀረቻቸው ቁም ነገሮች የማዘነጋቸውንም አጋርታናለች።
እኛ ኢትዮጵያ ውስጥ አሁን ያለው ችግር ምንድነው? ቅርሳችን ምንድነው የሚለው ነገር ትልቅ የሆነ ክፍተት አለ። እና ከዚህ በኋላ የምሰራው ፕሮጀክት ቢኖር ቅርስ የኢትዮጵያ ቅርስ ምንድነው የሚለውን ነገር ማጥናት ነው የመጀመሪያ ስራ የሚሆነውና ያንን ቅርስን ለመመዝገብ የሚሆን ወደ ሌላ ወደ ሶስተኛ አካል ማስተላለፍ የሚሆን ማደስም መጠገንም እንደገና አንድ አዲስ ማድኮ መጠቀም እንዴት ነው መሆን አለበት የሚለውን ነገር ማጥናት ነው።
ዶክተር ትግስ ተስፋዬ የድንገተኛና ጽኑ ህሙማን ልዩ ሐኪም ናት።
ማለት ብዙ ጠቃሚ ነገሮች አሉት። ማለት አሁን ሜሊ ፎከስ የሚያደርገው ይሄ ትሬኒንግ ምን ለመሰለ ጥንካሬ ላይ ነው። ላይክ አንተ እንደ ብዙ ጊዜ ሰው የሚያስበው ምን ጉለት አለኝ የሚለውን ነገር ነው። እዚህ ግን በትሬኒንጉ ላይ ያገኘሁት ጥንካሬ ምንድነውና ጥንካሬን እስከ ምን ድረስ በሱ ላይ እንዴት ማደግ ትችላለህ የሚለውን ነገር ላይክ ቢልዲንግ አፖን ዮር ስትሬንግዝ የሚለውን ነገር ነው ሜሊ ፎከስ አርገው ትሬን ሲያደርጉ ነው የነበረው። አት ዘ ሴም ታይም ደግሞ አንድ ሰው አመራር ቦታ ላይ ሲቀመጥ ምን ምን ኳሊቲዎችን መያዝ አለበት፣ እንዴት አድርጎ ከሰው ጋር ቲም ወርክ እንዴት ሊሰራ ይችላል፣ የመሳሰሉትን ነገሮች ሊደርሺፕ እና የትሬኒንጉም ስም ሊደርሺፕ ኢን ፐብሊክ ማኔጅመንት ነው። ስለዚህ እነሱን ነው ኢን ጀነራል ለስድስት ሳምንት የሰለጠን ነው ማለት ነው።
እንግዲህ ከስድስት ሳምንታት በኋላ ወደ ሀገር ቤት ስትመለሱ ልትሰሩት የሚገባ ነገር ወይንም ደግሞ ሰርታችሁ የምታሳዩት ጉዳይ እንዳለም ሰምቻለሁ። አንቺ ምን አይነት ነገሮች ልታከናውኝ ያቀድሽ?
በዚህ ስድስት ሳምንት ውስጥ ያገኙትን ነገር በአካባቢ ለክልል አገር ይሌላሉ ለያንክ ለወጣት ጀኔሬሽኑ አንደኛ ማስተላለፍ እንፈልጋለሁ።
ይህ መርሃ ግብር ከዛሬ ሐምሌ 22 እስከ ነገ በስቲያ ረቡዕ ሐምሌ 24 2011 ዓ.ም በሚካሄደው ጉባኤ ይደመድማል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
አድማጮች እየተከታተላችሁ ያላችሁት ጋቢና ቪኦኤ ነው። ለሳምንቱ ከመረጥንላችሁ ተከታዩ ደግሞ ሴቶች በጋቢና ነው። እንግዳችን የወርቆ ኃይሌ ትባላለች። ወደ 6 የሚሆኑ የህጻናት መጽሐፍትን ጽፋ በማሳተም በነጻ አከፋፍላለች። የድርጅቱ አስርም የኢትዮጵያ ገጠር አንብቦ የሚል ቅድ ረድፋ እየሰራች ትገኛለች።
በድሮ ጊዜ በአንድ የገጠር መንደር ውስጥ አንድ ባለዋሽንት ልጅ ይኖር ነበር። ባለዋሽንት ልጅ ሁሌ ማዝመራውን ከጦጣ ለመጠበቅ ገሳ ለብሶ ከትልቅ ማማ ላይ እየወጣ ዋሽንት ይነሳ ነበረ። ወርቆሃ ኃይሌ ይባላለሁ። የኪነ ጥበብ እና ፕሮሞሽን አለኝ ራሴ ድርጅት። ትኩረት አድርጌ የሚሰራው ህጻናት እና ታዳጊዎች ሴቶች ላይ ነው። በተለይ የኢትዮጵያ የገጠር አንብቦ ፕሮጀክት ባለቤት ነኝ። የታተሙ ወደ 6 የሚሆኑ የተረት መጽሐፍቶች አሉኝ። የገጠር ህጻናቶች እንዲያነቡ የተረት መጽሐፍቶቹ በራሳቸው ቋንቋ በራሳቸው ባህል የተዘጋጁ ተረቶች ናቸው። በጣም ልጅ እያለሁ ጀምሮ በአካባቢ የማያቸውን ነገሮችን መጻፍ እወዳለሁ። መጻፍና ማንበብ የማያቸውን ታሪኮች፣ የሰዎች የዕለት ተዕለት ሽሮ፣ የራሴን ገጠመኞች እጽፋለሁ። እሱ የሰፈር ልጆችን ስብሰብ አድርጌ አነብላቸዋለሁ።
እንግዲህ የልጆች ታሪክ መጻፍ የአዋቂ ልብ ወለድ እንደ መጽሐፍ አይደለም፣ ትንሽ ከበድ ሚል ይመስለኛል። ምክንያቱም በውስጡ ቁም ነገር እንዲያስተላልፍ ይፈለጋል፣ ማዋዛትም ይኖርበታል። እንዴት ወደ የልጆች መጽሐፍ ወደ መጽሐፉ ተሳብሽ? እንዴት ጀመርሽ?
እንዴት ነው የጀመርኩት? ከስድስት አመት በፊት አካባቢ የተለያዩ ሀገራቶች በሚሄድበት ጊዜ ጉዞ ማስታወሻዎች አዘጋጃለሁ እና በተለይ የገጠር መንደሮች ውስጥ በምጎበኝበት ጊዜ የማገኛቸው የገጠር የአንደኛ ደረጃ ትምህርት ቤቶች እንኳን የሚያነቡበት ንባባቸውን የሚያጎለብቱበት የአካባቢያቸውን ባህል የሚያውቁበት መጽሐፍት ቀርቶ የትምህርት መጽሐፍት እንኳን አንድ ለአምስት ነው የሚሰጣቸው። አበሪያቸው ቁጭ አልኩኝ። መጽሐፍት ምናልባት ለንባብ የሚያግዛቸው የፊደል ገበታ የያዘ ነገሮች ጠየኳቸው። ምንም አልነበረም እና በቃ ለእኔ ያ ማየቴ እንደ እዳም የሚባል እንደ ትልቅ ኃላፊነት የሆነ ነገር ማድረግ አለብኝ። ቢያንስ ለገጠር ኢትዮጵያ የሆነ ነገር ማድረግ እችላለሁ። መጥቼ በርካታ መጽሐፍቶችን እየተዟዟርኩኝ አየሁኝ። በተለያዩ መጽሐፍት ቤቶች የህፃናት የሚገኙበት አካባቢ ሲሄድ በአብዛኛው የትርጉም መጽሐፍት ናቸው እና እነዚያ የትርጉም መጽሐፍቶች ደግሞ ለእኛ ሀገር ህጻናት የሚመጡም አይደለም። ለስነ ልቦናቸው ራሱ በጣም በአድማቸው እና ስሞች ራሳቸው አይታወቁም፣ ሩቅ ናቸው በጣም ማለት ነው። እና አንድ ሀገር ደግሞ የራሱን ታሪክ ካልሰጠሹ የራሱን ነገር ካልሰጠሹ ተከታይ ላይኖርሽም እና በቃ ያስፈልጋቸዋል። በተለይ በራሳችን ቋንቋ በራሳችን ባህል በርካታ አስቴቶች አሉ፣ ሀብቶች አሉ። እነዚህ ነገሮች በተረቶች ያገኛቸው ይገባል፣ ሀብቶቻቸው ናቸው። እንደዛ ብዬ መጀመሪያ ማንበብ ጀመርኩኝ ማለት ነው። ከዛ ትልልቆች ሽማግሌዎች ጋር እየሄድኩ የተለያዩ ተረቶችን መስማት ጀመርኩ ማለት ነው። ትልቁ ነሽ እንደ ህፃን ማለት ነው። ከዛ በርካታ በዓለም ላይ የተጻፉ በተለይ ተረቶችን ሰብስቤያለሁ፣ መጽሐፍቶችን ማለት ነው። ከዛ በኋላ አራት መጽሐፍቶች ነው አስማተኛው ንግስት አስገራሚው መጽሐፍት የሚባል ወርቃማው ሰዓት እንዲሁም የውብ ዓለም ተስፋም የእነዚህን መጽሐፍ ደግሞ ስዕሎች በየገጭ ላይ የህፃናት መጽሐፍ ስዕሎች አሉት መግለጫ አሉ ባሴንም እና ስዕሎችንም ተካተው ባህልና ቱሪዝም ማስታወቂያ ያወጣል እና ተረቶችን ያወዳድራል። በዛን ሰዓት ተወዳድሬ አሸንፎልኝ በአውሮፓ ህብረት በተገኘ ድጋፍ ወደ 5000 ኮፒ ታትሞ በነጻ ተዳርሷል በእነሱ በኩል ማለት ነው፣ በተቋም በኩል ማለት ነው። እና የተለያዩ አሁን ፕሮግራሞችን የምንሰራ በሽልማት መክን የሚሰጣቸው የንባብ ውድድር የጥያቄ ማለት እየተደረገላቸው አጫጭር ፕሮግራሞች ሲባል ይሰራለሁ እና እነዚህ መጽሐፍቶች እሰጣቸዋለሁ ለልጆች ማለት ነው እንዲያነባል።
በመጨረሻ የወርቅ ውሃ ዩኒቨርሲቲዎችና ከፍተኛ የትምህርት ተቋማት በሀገሪቱ ውስጥ የተስፋፉ ነው። ይህ መልካም ቢሆንም ቅሉ ግን ልጆቻችን ከህፃነታቸው ጀምሮ የማንበብ ባህል ሊያዳብሩ ይገባል። እንደዛ ሲሆን ነው መልካምና አገር ተረካቢ ትውልድ የሚሆኑት ትለናለች።
ባለዋሽንት ልጅም በብልጧ ጠውጢት መታለሉን አወቀ። ከዚህ ቀን በኋላ ባለዋሽንት ልጅ የማይሆን ነገር ይሆናል ብሎ ማሰብንና መጠበቅን እንዲሁም የተሰጠውን አደራ ትቶ መሄዱ እንደሌለበት ተረዳ። ተረቴ መልሱ፣ አፌን በዳቦ አብሱ። አመሰግናለሁ።
ተከታዩ ዘገባ ደግሞ ወደ ባህር ዳር ይወስደናል። አስቴር ምስጋናናት ያዘጋጀችው እንግዲህ በተለያዩ የዩናይትድ ስቴትስ ከተሞች የሚገኙ ትውልደ ኢትዮጵያውያን ወጣቶች ወደ ኢትዮጵያ ተጉዘው የልምድ ልውውጥ አድርጓል። መልቲሚዲያ ሪሶርስ ኤንድ ትሬኒንግ ኢንስቲትዩት MMRTI የተሰኘ ድርጅት በኢትዮጵያ ከአሜሪካ ኤምባሲ ጋር በመተባበር ባዘጋጀው መርሃ ግብር ተካተው ወደ ኢትዮጵያ ያቀኑት ወጣቶች ባህር ዳር ከተማው እየተበረዘ ነው ያሉትን የኢትዮጵያን ባህል እንዴት እናስተካክለው፣ ማህበራዊ ሚዲያ አጠቃቀማችንስ እንዴት ይሁን በማለት በጋራ መክረዋል።
እኔ ሶፊያ ቡኔ እባላለሁ እና ከሲያትል ዋሽንግተን ነው የመጣው። MMRTI የሚባል አገሬን እንዴት ነው የምረዳው ብዬ ነው እሱን ጆይን ያደርጎት እና በዛ ፕሮግራም በዛ ፕሮጀክት ነው።
ምን ለመስራት ነው ወደዚህ የመጣሽ?
ባህልና የሚዲያ አጠቃቀም ነው እና እሱን ልጆቹን እዚህ ሃይ ስኩል ያሉት እና ዩኒቨርሲቲ ያሉት ስቱድንቶች ለማስተማር ነው እና እኛም ራሳችን የእኛን ባህል ለመማር ነው። ችግሮችን ለማወቅ እና እንዴት ብዬ ነው የምረዳቸው። ስለዚህ ነው የመጣሁት። አሁን እኔ ዱባይ ነው ያደግኩት፣ ዱባይ ነው የተወለድኩት እና እዛ ነው ያደግኩት ለ17 ይርስ ለ17 ዓመት እና ግን ቋንቋን ስለማወቅ ትንሽ ነው ማውቀው። አሁን በደንብ እሰማለሁ ግን ብዙ አላወራም እና ልጆቼንም እንደዛ ማስተማር አለብኝ። ባህላቸውንም ቋንቋቸውንም ማስተማር በጣም በጣም ኢምፖርታንት ነው እና እሱን ተማሪያለሁ። ዛትስ ሞስት ኢምፖርታንት። ለምን በአገሬ ፕራይድ አለኝ፣ ኩራት አለኝ በአገሬ። እዛ ነርስ ነው በቃ የኔ ስራ እና ሜዲካል ፊልድ ዶክተር ለመሆን ብዬ የተማርኩኝ ነው። አሁን ከነርስ ወደ ዶክተር ማለት ነው እና በቃ ይሄን ሀገር አንድ በአንድ ነገር በሜዲሲን ሄልፕ ለማድረግ ኤጁኬት ለማድረግ አሁን MMRTI ሚዲያ ሶርስ ስለሆነ በሚዲያ የሀገሬን ሰው ለማስተማር ስለ ብዙ ነገር ስለ HIV ቱበርክሎሲስ፣ ሄፓታይተስ እና እንደዛ አይነት ኦፖርቱኒቲ ከሰጠኝ MMRTI የፊውቸር ፕሮጀክት እሱ ነው። ለሀገሬ ለማስተማር ስለ ብዙ አይነት ዲዚዝ ምንድን ነው በሽታ because knowledge is power ስለዚህ እንደዛ በየለ ማግ ነው future planning ማለት ነው
ሌላው ከአሜሪካ ዋሽንግተን ዲሲ እንደመጣ የሚናገረው ወጣት ስቲፋኖስ ብርሃኑ ነው በልምድ ልውውጡ ለቋንቋዬና ለባህሌ ክብር እንድሰጥ ትምህርት ወስጃለሁ ይላል
እኛ ስልጣና ለመስጠት ብቻ ሳይሆን ከነሱ ብዙ ለመማርም ነው የመጣነው ምክንያቱም እኛም ተመሳሳይ እድሜ ስላለን እነሱም ያልፉትን ነው እኛም ያለፈን ያለ ነው ሀገሩ የተለያየ ቢሆንም የሶሻል ሚዲያ ችግሮች በሁሉም ቦታዎች አንድ አይነት ናቸው ስህተት የሆኑ መረጃዎችን ነው የሚሰጠው እና እዛም ያሉ ሰዎች ተመሳሳይ ችግር ስላለባቸው እዚህ ያለውንም ለማሳየት ነው ሞከርነው ግን በይበልጥ ጎንደርና ባህር ዳር ልጆቹ እኛ ከተጠበቅናቸው በላይ ዝግጁ ናቸው እኛ ብዙ ለማስተማር ነበር የመጣነው ግን እነሱ የሚያነሱት ሐሳብ ኢትዮጵያ ውስጥ ካለው ወቅታዊ ሁኔታዎች ጋር ነው በደንብ ያቁታል ለምሳሌ ባህር ዳር የተፈጠረው ነገር አለ አብዛኞቻችን እኛ እዛ ያለንም እናቀው ሶሻል ሚዲያ ላይ የተለቀቀ ነገር ነው እናየው እነሱ ግን ሞር ሐሳቡ ስላላቸው እኛው ለምሳሌ ስለ ሚዲያ ኤቲክስ አስረዳቸው እነሱ ከሚዲያ ኤቲክስ ጋር አብረው ባህር ዳር ውስጥ የተከሰተውን አብረው አድርገው ነበር ሲያዩ የነበረውና እኔ ያላየኋቸውን መንገዶች እነሱ በአብዛኛው እያሳዩ ነበር
አንተም የተሻለ ውቀት ይዘህን ሄድከው ማለት እንችላለን
በጣም አማርኛም በደንብ ከበፊቱ የበለጠ ጎበዞኛለሁ
እንደገና ደግሞ የባህልም ልውውጥ አለ እዚህ ጋር
በዛ ብዙ ነገሮቹ እዚህ እንደምንኖር አንድ አይነት ነው ግን ትንሽ እዛ ሲስተሙም ስለሚቀየራቸው ሰዎችን ትንሽ የመተበላለቅ ነገር አለው እኛ ግን ስንመጣ እዚህ በይበልጥ እነሱን አይተን ዋና ያልተበረዘ ነገር ይዘን ለመሄድ ነው የኛም ሐሳባችን
እና ምን አያቸው አሁን
አማርኛ ማቀርቦን ያዘጋጀው በእንግሊዘኛ ነበር ላይክ ግን ሙሉን ፕሬዘንቴሽን በአማርኛ እንግሊዘኛ ቢሆንም ስላይዱ እኔ በአማርኛ ለማስረዳት መሞከር ጀመርኩ ማለት ነው
ሌላስ ባለባበስ
በእውነት እንደዚህ አልጠበቅንም ነበር በአበሻ ቀሚስ አርገው ለኛም ቲሸርቶችን አምጥተውልን ቡናም እንደዛ በትክክለኛ ስነ ስርዓቱ አድርገው አመት ባል ይመስል ነበር እንደዚህ የሆነ ሳር ምናምን አርገው በጣም ደስ የሚል ነበር
ጎንደርም ነበራችሁ ስንት ቀን ቆያችሁ
ጎንደር 4 ቀን በአዲስ አበባ ሄደን ደግሞ እንደዚህ ተመሳሳይ እድሜ ላይ የሚገኙትንም በደንብ አዎ
ከባህር ዳር ከተማ ከተለያዩ የትምህርት ተቋማት ተውጣጣው የልምድ ልውውጥ ያደረጉ ወጣቶች አስተያየትንም ጠይቄያለሁ
ስሜ ፍሬዘር ገበያው ይባላል የምኖረው ባህር ዳር ሲቲ ውስጥ ነው በጣም ብዙ ነገሮችን ነው የተማርነው በሚዲያ በሚለው ርዕስ ላይ ብቻ ብዙ ነገሮችን አውርተናል ሚዲያ ጠቃሚ ነው ጎጂ ነው በምን መልኩ ይጠቅማል በምን መልኩ ይጎዳል ሚዲያ የኛን ሀገር ካልቸር እንዴት አድርጎ በክሏል ወይንም ይታርጉ ጥሩ ነገሮችን አሳይቷል ወይንም ነገሮችን ቀይሯል የሚሉ ነገሮች ላይ አውርተናል ሚዲያና ካልቸር ምን ያህል ሪሌትድ እንደሆኑ በኢትዮጵያ ላይ ደግሞ ሚዲያን በመጠቀም የኢትዮጵያ ባህሉ በምን ያህል ሁኔታ እንደተቀየረ ምን ያህል ጉል ተጽዕኖ እንዳለው ብዙ ነገሮችን ነው የተማርነው የኛም ቢሆን እዚሁ ሀገራችን ላይ ሆነን ባህላችንን በርዘናል እነሱም እዚህ ሀገራቸው ላይ የኛን ሀገር ባህል በምን አይነት መልኩ ይሄድ እንደሆነ እንዳለ ነግረውናል ገልጸውልናል አሳይተውናል እዛ ሀገር ኢትዮጵያውያን እንዴት ናቸው የሚለውን ነገር ገልጸውልናል አሳይተውናል እኛም እዚህ ሀገራችን ላይ እኛ ኢትዮጵያውያን እንደዚህ አይነት ባህሎች ነበሩ ነው አሁን ያልያወራን ያለነው ምክንያቱም እኛ ራሳችንን ባህላችንን ረስተናል እኛ እንዲነን ብለን ምናሳየው ነገር የለም ኢትዮጵያውያን እንተባበር ነበር እንተሳሰብ ነበር ተቻቻይ ነበርን ብለን ነው ልናወራም እንችላው ነበርነ ነው ግነን ማለት አንቻለን እና እኛም በዚህ ቲም ላይ ወይንም በተሰበሰበነው ነገር ላይ ያወራን ያለነው በዚህ ነገሮች ላይ እንዴት አድርገን ባህላችንን አንርሳ እንዴት አድርገን የወደፊቱን ነገር እናስተካክል የሚሉትን ነገሮች
አሜሪካ በሚኖሩ ትውልደ ኢትዮጵያውያን ወጣቶችና ሀገር ቤት ካሉ ወጣቶች ጋር ያደረኩት ቆይታ ይሄንን ይመስል ነበር ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር
አድማጮች እየሰማችሁ ያላችሁት ጋቢና ቪኦኤ ነው ቀጣዩ ዘገባችን ደግሞ ከበጎ ፍቃድ ጋር ያያዛል ሮታሪ ኢንተርናሽናል ዓለም አቀፍ የበጎ አድራጊ አገልግሎቶች ድርጅት ነው ኢትዮጵያ ውስጥ በተለያዩ የእድሜ ክልል የሚገኙ በጎ አድራጊዎች የመሰረታቸው 18 ያክል የሮትራክት ክለቦች አሉ ባንታምላክ ፈለቀ ከነዚህ ክለቦች መካከል አንዱ የሆነው የአትሮንስ ክለብ አባል ነው ያሬት ተሰማ ደግሞ አቦጊዳ የሚባለው ክለብ አባል ነው ሁለቱም በመህንድስና ትምህርት የተመረቁ ወጣቶች ናቸው ካፕታን ሙስዩም ጋር በሚያደርጉት ውይይት ስለ በጎ ስራ ስቃሲያቸውና ስላለው ማህበራዊ ፋይዳ አንስተዋል ባንታምላክ ፈለቀ እንዴት ወደ በጎ አድራጎት ስቃሲ እንደገባ በሚያብራራበት ይጀምራል
ጀመረ ወደዚህ ኦርጋናይዜሽን የገባሁት 12 ያክፍል ተማሪ ያለው ነውና ጥሩ ስትራክቸር ያለው ኦርጋናይዜሽን ነው ኢንተራክቲቭ የሚባል ስቴጅ ያለው ከ18 አመት በታች ያሉ የሚሆን ከዛ ደግሞ ከ18 እስከ 30 ሮትራክት የሚባላለው ከ30 በላይ ደግሞ ላሉት ሮተሪ የሚባል ኢንተርናሽናል ኦርጋናይዜሽን ነው እና ትምህርት ቤት መጣው ምን እንደሚሰራ ከዛው ደግሞ ለኔም የሚጠቅመኝ ነገሮች ካስረዱኝ በኋላ ነው እዚህ ኦርጋናይዜሽን ውስጥ መግባት የፈለኩት። ያሉኝንም ነገሮች በሚገባ አግኝቼበታለሁ ብዬ አምናለሁ።
ወደ ያሬድ ልመለስ። አንተስ ወደዚህ እንቅስቃሴ ለመግባት ፍላጎቱ እንዴት መነጨ የሚለውን እስቲ አጫውተን።
ሪፖርት ከመግባቴ በፊት በዩኒቨርሲቲ አካባቢዎች ላይ የበጎ አድራጎት ስራዎችን ሰርቼ ነበር እና በጓደኛ አማካኝነት ነው ይህን ነገር ልሰማ የቻልኩት። አዳማ ነበርኩ እና ሰላም መመላለሱ ስለሚከብደኝ ስጨርስ ጆን አድርጋለሁ ብዬ ነበር ያሰብኩት። ልክ እንደጨረስኩም አንዱ የበጎ አድራጎት ስራ የምንሰራው ደንብ መለገስ ነው። የዛ ፕሮግራም ላይ ተጠርቼ እዛ እንድካፈል ዲዛይን ተደርጎ ነበረ። ስለዚህ እዛ ሄድኩና ያለውን ስራዎችን ሳያቸው በጣም ደስ ያለኝ። ዩኒቨርሲቲ ወተን ምን እንሰራለን የሚለውን ነገር ሁሉ ጊዜ አሳስበኝ ስለነበረ ያንን አይነት እድል በማግኘት ደግሞ በጣም ደስ ብሎኝ ነው እስካሁን ደስም ከነሱ ጋር አንድ ላይ እየሰራ ነበር።
ባንተ አምላክ፣ አንተ የምትሳተፍበት የሮትራክት ዘርፍ በምን ላይ የሚያተኩር ነው? እስካሁንስ ምን ምን ነገሮችን ሰራችሁ?
የኛ ክለብ የሚሰራው ከዚህ በፊትም እየሰራ የሚገኘው የህፃናት ጤንነት ላይ እና አዛውንቶች ላይ ነው። ሜን ፎከስ አድርገን የምንሰራው በአመት አንድ ዶክተሮችን ጠርተን ወደ 150 የሚጠጉ ህፃናትን ሜዲካል ቼክ አፕ አድርገን ሲቪር የሆነ ኬዝ ያለባቸው ህፃናት ካገኘ ፈንድሬዚንግ የማድረግ ፕሮግራም ነው። እስካሁን ሲቪር የሆነ ስላላገኘን ፈንድሬዝ አላደረግንም። ግን ቤዚክ ቼክ አፕ በአመት አንዴ እንሰጣለን። ከዛ በተጨማሪ ደግሞ ጥርስ ብሩሽ፣ ሳሙና የመሳሰሉትን ለእነዚህ ህጻናት እንሰጣለን። እንረዳዳ አረጋን ማህበር የሚባል አለ። ከእነሱ ጋር አንድ ላይ በመስራት የአረጋን ቀንን እናከብርላቸዋለን። ከዛም በተጨማሪ የዳግማይ ትንሳኤ ፕሮግራምን አብረን ከእነሱ ጋር በዓል ሄደን እነሱ ጋር አብረን እናከብራለን።
ያሬድ፣ አንተስ የምትንቀሳቀሰው በምን ዘርፍ ነው? ምን ምን ሰራችሁ እስካሁን ድረስ?
በግዳ በኩል እስካሁን ድረስ እንሰራበት የነበረ የደም ልገሳ ፕሮግራም ነው። በየሶስት ወሩ ሁላችንም ተሰባስበን እንደዚሁም በየሶስት ወሩ የደረሳቸውን ስልክ በመደወል እና ሁኔታውን እዛ ያለውን በደንብ አድርጎ ኦርጋናይዝ በማድረግ ሰዎችን ደም እንዲለግሱ እናደርጋለን። ከዛ በተጨማሪ ደግሞ ድራማ ፕሮጀክት የሚባል አለ። የትምህርት ቤት መጀመሪያ አካባቢ ላይ ለሚያስፈልጋቸው ተማሪዎች ብር አሰባስበን እንደዛ ብር ደግሞ ሰንተር ከዶኔሽን እና እንደዚሁም የሚያስፈልጋቸውን የትምህርት ቤት ቁሳቁሶችን አንድ ላይ ዶኔት እናደርጋለን።
እንግዲህ ያደረጋችሁትን የሚሰማ ሰው የስራውን ከባድነት፣ የበጎ ፈቃደኝነት እንቅስቃሴያችሁን አልፊነት ያውቃል። አብሮ ግን የሚጠይቀው ጥያቄ አለ። ወጣቶቹ ይህን በማድረጋቸው ምን ይጠቀማሉ? ምንስ ያተርፋሉ ብሎ የሚጠይቅ ወገን ይኖራል። ምን አገኛችሁ? ምን ተጠቀማችሁ? አድማጮቻችን፣ ተወያዮቻችን ለዚህ ጥያቄ የሚሰጡትን መልስ ከመስማታችን በፊት በሮተሪ ኢንተርናሽናል የበጎ ፍቃድ እንቅስቃሴ ውስጥ ለ20 ዓመታት የቆዩትን ሮተሪያን አቶ ተሾመ ከበደን እንስማ። ይህ የበጎ ፍቃደኞች መረብ ስላለው ታሪካዊ ዳራና ለወጣቶች ያለውን እርባና እንደሚከተል ያስረዱናል።
ሮተሪ የበጎ ፈቃደኞች ስብስብ ነው። እኔ አሁን ላለሁበት የኢኮኖሚም ይሁን የማህበራዊ ህይወት ያበቃኝ ከኔ ባነሰ የኑሮ ደረጃ ላይ ያለው ወገኔ ባደረገልኝ እንክብካቤና የህይወት ለውጥ ነው የሚል እምነት ኖሯቸው እሱ ባነሰ ደረጃ ላይ ላሉ ወገኖቻቸው አገልግሎት ለመስጠት ድጋፍ ለመስጠት ቆርጠው የተነሱ የአንድ ሀገር ወይም የዓለም ህብረተሰብ ክፍል አባሎች የሚያደርጉት የበጎ ፈቃደኞች ኔትወርክ ነው። ሮተሪ ኢትዮጵያ ውስጥ የተጀመረው እንደ ፈረንጆቹ አቆጣጠር በ1955 ዓ.ም ነው። በንጉሱ ዘመን መሆኑ ነው። የንጉሱ ዘመን ሲያበቃ ተከትሎ የመጣው የደርግ ዘመን ነው። የደርግ ዘመን ደግሞ የምዕራቡን አስተሳሰብ የሚኮንን ስለነበረ ሮተሪ ኢትዮጵያ ውስጥ አብቦ በስፋት ሊንቀሳቀስ የቻለበት ጊዜ አልነበረም። አንድ ክለብ ብቻ አዲስ አበባ ሮተሪ ክለብ የምንለው እሱ ብቻ የደርግ ዘመን አለፈ። ከዚያ ቀጥሎ የመጣው የኢህአዴግ ዘመን ነው። የኢህአዴግ ዘመን ደግሞ ሲመጣም በራሱም ከደርግ የተለየ አስተሳሰብ አልነበረውም። በተለይ በልማት ላይ የሚያደርጋቸው አስተዋጽኦዎች ሰፋፊ ስለነበሩ ይሁንም አይሁንም አላለውም፣ ዝም ነው ያለው። ሮተሪያን በሃይማኖት ሳይለያዩ፣ በፖለቲካ አስተሳሰቦች እንደዚሁ ሳይለያዩ አንድ በሚያደርጋቸው ጉዳይ ላይ ምርጫ ወስደው እንዲሰሩ ስለሚያደርግ የሰዎችን አንድነት የተሻለ ውጤት የማስገኘት የዓለምን ሰላም በለጠ ሊያስተጋባ የሚችል ያስተሳሰብ በአቀፍ ይሰራል ይሰጣል ብለን እናስባለን። ወጣቶችንም ሆኑ ሌሎች ሆቴያንን እንደዚህ አይነቶችን እነዚህን በዚህ አድማስ ውስጥ ስለዚህ ያስተሳሰብ አድማስ ውስጥ ስለሚያራምዳቸው ሰዎች በአንድነት ለተሻለ ህይወት እንዲሰሩ እንዲንቀሳቀሱ ያደርጋል የሚልበት አለን።
በጣም ብዙ ጠቀሜታዎች አሉት ብዬ አስባለሁ። በጣም ከተለያየ የሥራ አይነት ላይ ያሉ ሰዎችን እንዳውቅ ጓደኝነት እንድመሰርትና የተለየ የነሱ ዓለም ላይ ምን አዲስ ነገር አለ የሚለውን ጭምር የተለያየ ፕሮፌሽናል ሰፖርት አግኝቻለሁ ብዬ አምናለሁ። ሌላ ደግሞ ራሱን የቻለ የሥራ አመራር ጥበብ ያስተምራል ብዬ አምናለሁ።
ያሬድ፣ ያንተስ ትርፍ ምንድን ነው? የገንዘብ ወይንስ ደግሞ የመንፈስ እርካታ?
ለእኔ በጣም የመንፈስ እርካታ ለሚሰማኝ
ክራውን ሰዓቱ የእናንተ አጫጭር አስተያየቶች የምንሰማበት ነው። ግርማ ተሾመ፣ አሰገደች ወርቁና ፍሬም እንዳይ ስለ ወጣትነት እንዲህ ይሉናል። አሜሪካዊው የመድረክ ሰው ኮሜዲያንና የፊልም ተዋናይ ጆ ኢሊዊስ በአንድ ወቅት ስለ ወጣትነት ተጠይቆ ሲናገር በሕይወትህ ውስጥ ወጣት የምትሆነው አንዴ ብቻ ነው፣ እሱን ወቅት በጥሩ ሁኔታ ካለፍከው በቂ ነው ብሏል። እስኪ እናንተን ጠይቃችሁ ወጣትነት ለእናንተ ምን ማለት ነው?
ወጣትነት ማለት ኃይል አለ ይባላል። ይሄ ማለት አንድ መስራት ይችላል፣ ተስፋ ሳይቆርጥ በሀገር ዙሪያም ይሁን ነገ የሚረከበው ይህ ወጣት ነው። ኃይል አለበት፣ ተስፋ አይቆርጥም። ወጣት ኩስ ጉልበት አለው እና አዲስ ነገርም ደግሞ ያመጣለች ከቴክኖሎጂ ጋር ከሁሉም ነገር ጋር አዲስ ነገር ያመጣል ተብሎ የምጠበቀው ወጣትነት በዚህ ኃይል አረጋለሁ እንደዚህ ነገር መስራት ይችላለሁ ምልክነት ይሰማኛል። የሆነ ራዕይ ተስፋ ይታየኛል፣ በጣም ተስፋ ይታየኛል።
ወጣት ማለት ሁሉ ነገር የምገባው ቶሎ ሁሉ ነገር የምወስድ ትኩስ ኃይል ማለት ነው። ለሁሉ ነገር ፈጣን የሆነ ሁሉን ነገር መቀበል ይችል ንጹህ ጭንቅላት ያለው ማለት ነው። እንግዲህ
ለእኔ ወጣትነት በአግባቡ ከተጠቀምንበት በጣም ጥሩ ስቴጅ ይመስለኛል። ማለት በተክል ስመስለው አንድ ተክል ተተክሎ አበባ ስቴጅ ላይ ሲደርስ ማለት ነው። እና ወጣትነት ስቴጅ ላይ ማለት ነው ብዙ እንክብካቤዎች የሚያስፈልጉ ይመስለኛል። በዚህ ማለት አበባ ነን እያልኩሽ ነው አደለ? ስለዚህ እነዛ አበባዎች እንዲያፈሩ ምን ያስፈልጋቸዋል ማለት ነው? እንክብካቤ ያስፈልጋቸዋል። ፈርስትሊ እንክብካቤ ከራስ ይጀምራል፣ ራስን መንከባከብ። ሁለተኛ ደግሞ ከመንግስትም እርዳታ ያስፈልጋቸዋል ማለት ነው። ወጣት ሁሌም የሰው ልጅ በተስፋ ነው የሚኖረው። ስለዚህ ተስፈኛ መሆን አለበት እና እንችላለን የሚል ስሜት በውስጡ ማሳደር አለበት ወጣት የሆነ ሰው ማለት ነው።
እንደነገራችሁን ከሆነ ወጣትነት ውስጥ ተስፋ አለ፣ ራዕይ አለ፣ ኃይል አለ ብላችሁናል። ሁላችሁንም እናመሰግናለን። አድማጮች እየተከታተላችሁ ያላችሁት ጋቢና ቪኦኤ ነው። አሁን ሰዓቱ ደግሞ የሙዚቃ ነው። ዘሩባቤል ሞላ በዚህ ሳምንት አልበሙን ለቋል። ለጋቢና አድማጮችም ግብዣ አለ።
እንደምን አመሻችሁ የጋቢና ቪኦኤ አድማጮች፣ እኔ ዘሩባቤል ሞላ እባላለሁ። እስከ መቼ የሚለውን ዘፈኔን እንድታደምጡልኝ ጋብዣችኋለሁ።
ዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱም። ሳስተናግዳችሁ ያምሽት ኤደን ገረሞ ነኝ። መልካም ምሽት።
ኩን